Gambino. BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ረቡ ግንቦት 28 2011 ዓ.ም ተመረጠ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ ጀምረናል።
በአክሱም ዩኒቨርሲቲ በተፈጠረ ግጭት ያንድ ሰው ህይወት መጥፋቱ ተሰምቷል። የአማራ ክልልና የትግራይ ክልል መንግስታት ድርጊቱን በመግለጫው ግዘዋል። ዝርዝር አለ።
በመስራቅ ሐረርጌ ደንገንቋ አካባቢ በህዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡሶች ስምሪት ኃላፊዎች ለቪኦኤ አስታወቁ።
መኪና በድንገት ያስቆማሉ፣ ሹፌሮችን ይደበድባሉ፣ ተሳፋሪውን ሞባይል ገንዘብ ይዘርፋሉ።
የዚህንም ዘገባ ዝርዝር ይዘን እንመለሳለን። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ስለ ጸጥታ ሁኔታ ተጠይቀው የሰጡትን ምላሽም ይዘናል።
የረመዳን ወግም አለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም ይኖሩናል። አብራችሁን ከቆያችሁ ተሰማችኋላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ በኢቦላ ቫይረስ የተያዙ ሰዎች ቁጥር ከ2000 መብለጡን የሀገሪቱ የጤና ሚኒስቴር አስታወቀ። በመሽታው 1346 ሰዎች መሞታቸው በታሪክ በኢቦላ ወረርሽኝ በሞቱ ሰዎች ብዛት ሁለተኛ መሆኑ ነው። የኮንጎ የጤና ሚኒስቴር ትናንት ባወጣው መግለጫ እንዳስታወቀው ከበሽታው ለማዳን የተቻለው 539 ህሙማንን ብቻ መሆኑን ነው የገለጸው። የጸጥታ ሁኔታው መሻሻሉ ስርጭቱን ለመቆጣጠር እንዳገዘ ሚኒስትሩ አስታውቋል። አጃንስ ፍራንስ ፕሬስ ባወጣው ዘገባ መሰረት 5 የርዳታ ሰራተኞች በአካባቢው ሚሊሻ ጥቃት ተገድለዋል። የሚኒስተሩ መግለጫም አሁንም ከባድ ስጋት ያለ ቢሆንም የርዳታ ቡድኖችን ኢላማ ያደረጉ ጥቃቶች ጋብ በማለታቸው የበሽታውን ስርጭት ለመቆጣጠር የተሻለ እንቅስቃሴ ለማድረግ እንደተቻለ ገልጸዋል።
የተባበሩት መንግስታት ድርጅት የሰብአዊ ረድኤት ኃላፊ ድርጅታቸው አፍሪካ ቀንድ ሀገሮችን በድርቅ ምክንያት ከሚከሰት ከባድ ረሃብ ለመከላከል የሚያስፈልገውን የገንዘብ እርዳታ በአስቸኳይ እንዲሰጠው ጠየቀ። በሶማሊያ በኢትዮጵያና በኬንያ ቀውስ የሰብአዊ ቀውሱን ለመከላከል ከድርጅቱ የአጣዳፊ ጉዳይ ወጪ 45 ሚሊዮን ዶላር እንደሚለቀቅም ገልጿል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ሶማሊያ ውስጥ እንደደረሰው ያለ ቸነፈር ዘንድሮ እንዳይከሰት ለመከላከል ተጨማሪ 700 ሚሊዮን ዶላር እንደሚያስፈልግ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ አስታውቋል። በሶማሊያው ረሃብ ሩብ ሚሊዮን ህዝብ መሞቱ የሚዘነጋ አይደለም። ከተባበሩት መንግስታት ድርጅት ያስቸኳይ ጊዜ ወጪ የተመደበው 45 ሚሊዮን ዶላር ውስጥ 30 ሚሊዮኑ ለሶማሊያ፣ 10 ሚሊዮኑ ደግሞ ለኢትዮጵያ ሲሆን 5 ሚሊዮኑ ለኬንያ እንደተመደበ ተገልጿል። በተለይ የሚያሳስበኝ የሶማሊያ ጉዳይ ነው። በአመቱ መጨረሻ ወደ 5.4 ሚሊዮን ህዝቧ የከበደ የምግብ ችግር ላይ ይወድቃል ብለን እናስባለን። ከዚያም ውስጥ የ2.2 ሚሊዮን ይዞታ አጣዳፊ ደረጃ ላይ ይደርሳል ሲሉ የመንግስታቱ ድርጅት ባለስልጣናት አስገንዝበዋል። ዓለም በሶማሊያ ሌላ ረሃብ ሲከሰት በዝምታ ማየት የሚፈልግ አይመስለኝም ብለዋል። አያይዘውም ከሁለት አመታት በፊት የሶማሊያ ላይ ቸነፈር ሁኔታ ሲያንዣብብ ፈጠን ያለ እርምጃ በመውሰዳችን ልንከላከለው ችለናል። አሁንም ወደ ተመሳሳይ እርምጃ መውሰድ አለብን ሲሉ አስጠንቅቀዋል። ማርክ ሎኮክ በግልጽ መናገር የሚፈልገው እርምጃ ካልወሰድን ብዙ ህይወት እንደሚጠፋ ነው ሲሉ ማሳሰቢያቸውን ከወዲሁ ሰጥተዋል።
የዩናይትድ ስቴትስ የድንበር አባላት ባለፈው ሳምንት ውስጥ በደቡባዊ የሀገሪቱ ድንበር ወደ ቴክሳስ ክፍለ ግዛት ያለ ፍቃድ አቋርጦ ለመግባት የሞከሩ 150 አፍሪካውያንን በቁጥጥር ስር አውለዋል። የዩናይትድ ስቴትስ የቀረጥና የድንበር ጥበቃ መስሪያ ቤት እንዳስታወቀው ባለፈው ቅዳሜ 37 ህጋዊ ሰነድ የሌላቸው ፍልሰተኞች በሪዮ ግራንዴ ወንዝ በኩል አሜሪካ ሊገቡ ሲሉ ተይዘዋል። የዲሞክራሲያዊት ኮንጎና የኮንጎ ሪፐብሊክ ተወላጆች የሆኑ ቤተሰቦች ህጻናትም ጭምር ያሉባቸው መሆኑን አክለዋል። ባለፈው አመትም ከኮንጎ ከካሜሩንና ከአንጎላ ይሆኑ 116 ፍልሰተኞችን የዩናይትድ ስቴትስ የድንበር ጥበቃ አባላት ይዟቸዋል። በዚህ የአውሮፓውያን አመት ደቡብ ምዕራባዊ የዩናይትድ ስቴትስ ድንበር ላይ ብዛት ያላቸው አፍሪካውያን ፍልሰተኞች ሲያዙ የሐሙሱ የመጀመሪያው መሆኑን መግለጫው አመላክቷል።
አድማጮች ለሰዓቱ ያዝናቸው የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀደም ሲል ወደ አስተዋወቅናችሁ ቀዳሚው ዘገባችን ነው የምናልፈው። በአክሱም ዩኒቨርሲቲ በተማሪዎች መካከል በተቀሰቀሰ ግጭት የአንድ ተማሪ ህይወት ሲያልፍ ቁጥራቸው ለጊዜው ያልታወቁ ሌሎች የመቁሰል አደጋ ደርሶባቸዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫ በማንነቱ የተነሳ የተማሪው ህይወት በማለፉ ድርጊቱን አውግዘው የተሰማቸውንም ሀዘን ገልጸዋል። የክልሉ መንግስትም ዛሬ በፌስቡክ ገጹ ላይ በአክሱም ከተማ ለሞተው አንድ የአክሱም ዩኒቨርሲቲ ተማሪ የተሰማውን ጥልቅ ሀዘን በትግራይ ህዝብና መንግስት ስም ይገልጻል ሲሉ መግለጫ ወጥቷል። በተጨማሪም የአማራ ክልል ብሔራዊ መንግስት እንዲሁ በፌስቡክ ገጹ ላይ ግንቦት 27 ቀን 2011 ዓ.ም በአክሱም ዩኒቨርሲቲ የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ በነበረው ዮሐንስ ማስረሻ ሰይፈ ላይ የተፈጸመው ግድያ የአማራ ክልላዊ መንግስት አጥብቆ ያወግዛል ብለዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫም ስለ ሁኔታው ሲናገሩ
መስማል ያው አክሱም ዩኒቨርሲቲ ይገጠምና ሐደጋለሁ አደ ተማራይ በምንነት ወጥ ይደለ
ትላንት አክሱም ዩኒቨርሲቲ ውስጥ ያጋጠመውን አደጋ አንድ ተማሪ በማንነቱ ተገድሏል። ሌሎች ተማሪዎችም እንዲሁ በማንነታቸው ጉዳት ደርሶባቸዋል። በንብረት ላይም እንዲሁ በተመሳሳይ ጉዳት ደርሷል። ስለዚህ ከሁሉ አስቀድሜ ለሟች ቤተሰብና ጓደኞች፣ ዘመዶች የተሰማንን ጥልቅ ሀዘን ለመግለጽ እንወዳለን። ይህ ወንጀል ከባድ ነው። በተለይም ለትግራይ ህዝብ ለክልሉ መንግስት አምኖ የትግራይ ህዝብንና የክልሉን መንግስት አምኖ የመጣን ተማሪ ጉዳት ሲደርስበት ማየት በከፍተኛ ሁኔታ ሀዘኑ ይሰማናል። ትግራይ የሁሉም ቤት መሆኗን አምኖ ነው የመጣውና ሁሉም ብሔር ያለምንም ስጋት የሚንቀሳቀስባት ከተማ መሆኗን አምኖ ነው የመጣው። ለዚህ ተግባር ደግሞ በምሬት ሁኔታውን እናወግዛለን። ወንጀለኞችንም አንድ በአንድ እንለቅማቸዋለን። አሁን መያዝ ጀምረናል። ሁሉም እስኪያዙ እንቀጥላለን ነው ያሉት ዶክተር ደብረጽዮን። የአማራ ክልላዊ መንግስት በተማሪ ዮሐንስ ማስረሻ ሞት የተሰማውን ሀዘንም እንዲሁ በተመሳሳይ በመግለጽ ለሟች ቤተሰቦች፣ ጓደኞችና ለዩኒቨርሲቲው ማህበረሰብ በሙሉ መጽናናትን እንመኛለን የሚል መግለጫ አስፍሯል። በአክሱም ዩኒቨርሲቲ አካባቢ የሚገኙ መስተዳደርና የጸጥታ አካላት እንዲሁም ይህንን አስነዋሪ ድርጊቶች ወደፊት እንዳይደግሙ አስቀድሞ ሊከላከሉት ይገባል ሲሉም በመግለጫቸው ላይ አስፍሯል። አድማጮች ከዚህ ቀደም ባለፈው ሳምንት በደብረ ማርቆስ ዩኒቨርሲቲ በተመሳሳይ የትግራይ ተወላጅ ተገሎ እንደነበረ መዘገባችን ይታወሳል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች ወደ ቀጣዩ ዘገባ እናምራ። በምስራቅ ሐረርጌ ደንገጉ አካባቢ በህዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡስ ስምሪት ኃላፊዎች በተለይ ለቪኦኤ አስታውቀዋል። የምስራቅ ሐረርጌ ዞን ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ስዩም ደገፉ ተጠርጣሪዎችን በቁጥጥር ስር አውለን ምርመራ እያደረግነው ብለዋል። አዲስ ቸኮል ዝርዝር አለው።
ከአዲስ አበባ ወደ ምስራቅ ኢትዮጵያ በሚሰሩ የሀገር አቋራጭ አውቶቡሶች ላይ በምስራቅ ሐረርጌ ዞን ደንገጉ አካባቢ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ በሐረር ከተማ የሚገኙ የስምሪት ኃላፊዎች በተለይ ለቪኦኤ አስታውቀዋል። የኤልሻዳይ የሀገር አቋራጭ አውቶቡሶች የሐረር ስምሪት ኃላፊ አቶ ሀብታሙ ሽታይ እንዲህ ይላሉ።
መኪና በድንገት ያስቆማሉ፣ ሹፌሮችን ይደበድባሉ፣ ተሳፋሪውን ሞባይል፣ ገንዘብ ይዘርፋሉ። ተሳፋሪዎች ኮቪድ የሚባል እንትን ነው በቃ ማለት ተሳፋሪ በኪሱ አያዝም ገንዘቡ ሞባይሉንም ገዘቡንም የሚወሰድበት የተደበደበ ሹፌር አለ። አሁን አንድ 38431 እንዳይዙ የሚል ተደብድቧል ሹፌር።
ለምንድን ነው የተደበደቡት? አላቆም ብሎ ነው ወይስ
አቆም ብለው ታርጋ ፈታውበት? ታርጋ ወስደው ረዳቱ ኦሮምኛ ስለሚችል ተነጋግሮ ረዳቱ 300 ብር ክፍሏት መለሰ።
ዘረፋው በአገር አቋራጭ አውቶቡሶች ላይ ብቻ ሳይሆን በተለምዶ ቅጥቅጥ አይሱዙ በሚባሉት መለስተኛ አውቶቡሶች ላይም እንደሚፈጸም የሚናገሩት ደግሞ በሐረር ከተማ ያባይ አንደኛ ደረጃ አገር አቋራጭ ተሽከርካሪዎች ስምሪት ኃላፊ የሆኑት አቶ ተፈራ መስፍን ናቸው።
ዛ ግንገጎላይ እሺ ኮሚሽኒላ ኮብሬዎች አሉ አይደል?
አዎ።
እነሱን የማፈረድ ስራ በድንጋይ ነው የሚያስቆሙት። በኪናው ደግሞ ስለሚፈራ ይቆማል አውቶቡሶች። አሁን የሌበኪና ወል ቁጥሩን ባላስታውሽም ተባሪት ነው። የዳኛው ግን የ808ን ተረብሎ ምናው ልጆቹ ሁሉ በጣም አዘኑ እና እንደዛ ደውተው ታሰግራሉ። መኪናውን አስቆመው ይዘመረ መታወቂያ የተበተባሉ። ከዛ በኋላ ገንዘብ ከፍሎ ነው መታወቂያው ሰጥተው አንዳንድ ጊዜም ደግሞ እዛ አንተው ተብለው ያወጡና ኪስ ነው የሚገቡት። ኪስ ደውተው ዛሉ ባለመኪኖቹ አይናገሩም መኪናችን ሰብሮ ብለን እንድፈራቻ ይሄን ያለው።
በቀን ነው ወይስ የምሽት ጉዞ ላይ ነው ይሄ ነገር የሚሆነው?
በቀን አሁን ለምሳሌ ደስ 10 ሰዓት ላይ መኪኖቹ ወደ ድሬዳዋ የሚሄዱ ወደ እንትን የሚለው በ10 ሰዓት አካባቢ ጀምሮ ይደርሳል። ከዘጠኝ ተኩል ጀምሮ ድንገት ላይ ይደርሳሉ። ወይ ያስቆመዋል ወይም ደግሞ ከሳፋሪ ታወርዳል አይደለ? የዛን ሰዓት ይገቡላል። በሁለት አይነት መንገድ ነው። አይሱቪዎች ይደበደበ ከአይሱቪ ላይ የሚወሰዳሉ። አሁንኛ የሀገር አቋራጩ በደንብ ነው በቃ በደንብ ይሄ ማለት ያቋርጣል ሰዓቷን። ይህንን አዘንጋጅ ወስደው ነው የሚገመጡት። ምንም አይፈሩም። እዛ ጋ የጥበቃ ክፍተት እንዳለ አይተው ነው።
የምስራቅ ሐረርጌ ዞን ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ስዩም ደገፋ ለቪኦኤ እንዳስታወቁት ከዋስ ጅቡቲ መንገዱ ተበላሽቶ ከባድ መኪኖች በድሬዳዋ በኩል ማለፍ ከጀመሩ በኋላ ዘረፋው እንደጀመረ አስታውሰው አሁን በህዝብ ማመላለሻ ተሽከርካሪዎች ላይ የሚፈጸመው ዘረፋ የዚያ ቀጣይ ነው ይላሉ። ተቋማቸውም እርምጃ እየወሰደ መሆኑን ይናገራሉ።
እኛውን ያደረግነው መሰለህ እዛ ጅቡቲ ስርቆት የሚፈጸምበት ቦታ ላይ ዘረፋ የሚካሄድበት ቦታ ላይ የሁለት ክልልና የሶስት ወረዳዎች ሴንተር አካባቢ ነው። የድሬዳዋ አስተዳደር አለ፣ የምስራቅ ሐረርጌ ዞን ፖሊስ አለ፣ የቀስራና የአለሚያ ወረዳ አለ፣ የድሬዳዋ ወረዳ አለ። ይህንን አሁን በእኛ ውስጥ የሚያልፈውን እስከኛ ድንበር ድረስ ያለውን የሚቆጣጠር ቋሚ ጣቢያ ደንገጎ ላይ ከፍተናል። እነዛኛዎቹ በፓትሮልም በጥበቃም ተጠናክረው እየሰሩ ስለሆነ ሪፖርቱ ከህዝቡ ከቅሬታ ከቀረበ በኋላ ከዛ በኋላ ተበልሶ የሰማነው ነገር የለም። እኛም ክትትል እያደረግን ነው፣ ከዞን እየወረድን ማለት ነው። ግን ይህን ነገር ሙሉ ለሙሉ ለማስቆም ድሬዳዋም እንደኛ መንቀሳቀስ አለበት። ሌቦቹም እነዚህ ዘራፊዎች የሚመጡት ከድሬዳዋ፣ ከቀርሳ፣ ከሀሮማያ ስለሆነ ያንን ለማስቆም በቅንጅት መሰራት አለበት። በቅንጅት እስካልተሰራ ድረስ ተሽከርካሪዎቹ በጣም ብዙ ናቸው፣ ጭነው ነው የሚመጡት፣ አካሄዳቸው ዝግ ያለ ነው። በዚህ ምክንያት መኪናው ላይ የመውጣት የማስቆም ምናምን እድሉን ያገኛሉ፣ ዘረፋውን ስለሚያደርጉ። ከድሬዳዋ ካውንስልም ጋር ተገናኝተን ይህንን ስራዎች ሰርተናል። በዚህ ስራዎችም ከ30 በላይ ወጣቶች በዚህ ዘረፋ ዘርፈዋል የሚባሉትን ግማሹ ምርመራቸው ተጣርቶ መዝገባቸው ለሚመለከተው አካል ተላልፏል። ሌላው ደግሞ ያው ጉዳያቸው እየተጣራ ያለም አለ ማለት ነው።
በቁጥጥር ስር የዋላችኋቸው አሉ?
በቁጥጥር ስር አሁንም ምርመራ መዝገባቸውን ለሚመለከተው አካል ያስተላለፍናል፣ እያጣራንም ያለ ነው አለ።
ስለ ወንጀሉ የድሬዳዋ አስተዳደር ያውቅ እንደሆነ የጠየኳቸው ምክትል ኮሚሽነር ዳንኤል ሪፖርት የተደረጉ ዘረፋዎች መኖራቸውን አረጋግጠውልኛል። ተጨማሪ መረጃ ለመስጠት ድጋሚ እንድደውል ነግረውኝ የነበረ ቢሆንም በተደጋጋሚ እሳቸውን ለማግኘት ያደረኩት ሙከራ አልተሳካም። ደንገጎ ከአዲስ አበባ ወደ ምስራቅ ኢትዮጵያ የሚያመራው አገር አቋራጭ መንገድ አንዱ ወደ ድሬዳዋ፣ ሌላኛው ደግሞ ወደ ሐረር፣ ጅጅጋና ሌሎች የሶማሌ ክልል ከተሞች የሚለያዩበት ቦታ ነው። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን ለዘገባው። አብራችሁን ስለሆናችሁ እናመሰግናለን አድማጮቻችን። የምታዳምጡት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚተላለፍ መሰናዶ ነው። ወደ ቀጣዩ ዘገባ ስናመራ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዋሽንግተን ዲሲ በነበራቸው ቆይታ ከአሜሪካ ድምፅ ዘጋቢ ጽዮን ግርማ ጋር አጭር ቆይታ አድርገው ነበር። በዚህ በኢትዮጵያ ያለው የጸጥታ ሁኔታ ለመሻሻልም በተመለከተ የተነሳው የውይይቱ ክፍል ለዛሬ ተሰናድቷል። የጸጥታው ሁኔታ መፍትሄ የሚያገኘው መቼ ነው በሚል ለአቶ ንጉሱ ለቀረበ ጥያቄ ከመሰጡት ምላሽ ይጀምራል።
እንግዲህ ምንድነው ደህንነትንም አሁን በየነበት ሁኔታ በሚፈልገው መልክ ቀንሰን ድህነት የሰደት ምክንያት ማይሆንበት ደረጃ ላይ አልደረስንም። አሁን ያለንበት አገራዊ ሁኔታ ደግሞ ቀደም እንደገለጽነው በለውጥ ውስጥ ነው ያለነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ እናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግቶ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። ይሁን ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁኔታ ምክንያት ሆኖ ነው ለዋንኛ ምክንያት ሆኖ ነው የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይ ማንነትን ብሔርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል። በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት አሁን እዚህ ደረጃ ላይ ደረሰ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም፣ በሁለት አመት፣ በሶስት አመት አይደለም፣ ረዘም ያለ ጊዜ ወስዷል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ፣ ይህንን የመሩ፣ ያደራጁ አመራርም ሆነው ዝም ብለው ያዩም ጭምር በቅርቡ እንኳን 1300 ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል።
አቶ ንጉሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል፣ ይኖረዋል። የማፈናቀል ጉዳይ ቀደም መጀመሪያ አካባቢ ላይ ማፈናቀል ሲጀመር የብሔር ጉዳይ የብሔር አይደለም የማንነት አይደለም በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡት እና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀል እንዳለ ሆኖ መልሶ ለማቋቋም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩት ንብረት በቀላሉ የሚያጡ ሰዎች ቁጥር ከፍ ያለ የሆነ የመጣ ነው ያለው እና ይህንን ማስቆም አይችልም ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። እየታሰሩ ነው ብለዋል። ግን አሁን ካለው ከአንድ አመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ አመት ያለፈው ነው ማስቆም አይችልም እነዚህ ሰዎች
ይህ ጉዳይ
ለይቶ ማስቆም አይቻልም።
በአዋጅ አይቆም፣ በመመሪያና በደንብ አይቆም። የመጀመሪያው ይሄ ሊቆም የሚችለው በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ፣ በጥላቻ ላይ፣ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይተካብለናል። እነዚህ ጉዳዮች በስብሰባ በመመሪያ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይሄ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው በለውጡ ሟዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው ተባለው። ጎልተቆጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቀናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ አመት አያልቅም። ቅድም እንዳልኩት በአንድ አመት ወደዚህ ጉዳይ እንዳልገባ ነው በአንድ አመት የምንጨርሰው አይደለም። የትውልድ ግንባታ ያስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው የሃይማኖት አባት ብንለው ታዋቂ ሰው ብንለው ሁሉም ሰው እዚህ ጉዳይ ላይ ያስተሳሰብ ግንባታ ማምጣት አለበት ሚዲያው ጨምሮ ማለት ነው። ስለዚህ ሌላ ከተረባረብን ዜጎች በዜጎቻቸው በወንድምና በእህቶቻቸው የሚፈናቀሉበትን ታሪክ እንዘጋለን። እዚህ ላይ ካልተረባረብን ወይም ደግሞ በተቃራኒው የሚሰሩ አካላት አሉና ሚዲያውንም ጨምሮ ማለት ነው በተለይም በዚህ በዘመናዊ ሚዲያ ይሄንን ካልገጣን የበለጠ ችግር ውስጥ እንገባለን ወይም ደግሞ ችግሩን እድሜ እናራዝማለንና የጋራ ጥረትና ጥምር እንቅስቃሴ ይጠይቃል የሚል እምነት አለ።
አቶ ንጉሱን ለሰጡ ማብራሪያ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በትናንትናው ዕለት የኢድ አልፈጥር በዓል ተከብሯል። የበዓሉ ድባብ ግን ዛሬም ድረስ የዘለቀ ነው ብለን እናምናለን። ስለዛም ነው ቀጣዩን የረመዳን ወግ የምናሰማችሁ። ከ20 አመታት በላይ በአሜሪካን ሀገር የኖረው ሁሴን መሐመድ ዋነኛ ስራው የታክሲ ሹፈርና ነው። ከስራ በሚተርፈው ሰዓት ሁሉ ግን ፈርስት ሂጅራ በተሰኘው ግብረሰናይ ድርጅት ውስጥ ነጻ የማህበረሰብ አገልግሎት ይሰጣል። በ20 አመት ቆይታው ሁሴን አሳዛኝና አስደሳች የረመዳን ሰሞን ትዕይንቶችን አስተናግዷል። የተወሰኑትን ካፕታን ስዩም ጋር በነበራቸው ቆይታ ወግ አውግቶታል፣ እንደሚከተለው ቀርቧል።
ስሜ ሁሴን አህመድ፣ ከኢትዮጵያ የመጣሁበት ጊዜ July 4, 1997 ነው የመጣሁት። እዚህ እንግዲህ ወደ 21 አመት ተቀምጫለሁ እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ መኮንን የሚባለው እሱ ከኔ በፊት 6 አመት የመጣ ነበርና ስፖንሰር እሱ ነበርና ጓደኛዬ የምለው ጓደኛ አይደለም ምለው ወንድሜም አምለውም አላቅም። ሂዝ ኦርቶዶክስ ነው። ማናጀሩ ሙስሊም ነበረ የሱ ማናጀር እና እኔ ስመጣ ስለሚያቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓይክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ ለሱ አስረከበኝ። ከዛ በኋላ ከአንድ 3 ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴረሞኒ የተለያየ ስለሆነ ግን የዚህን ጊዜ ጓደኛዬ ይሄን መልህ ጓደኛዬ ነው ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም ሁሉን ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ የከፋኝ ምንም ጾም ያለው ከዛ በኋላ ግን ብዙ ወዳጆች ጋር በመተዋወቅ ለመጀመሪያ ጊዜ አሚራችን አስካሁን ድረስ ያለው ሐጂ ነጅብ መሐመድ ኢትዮጵያ ያለው እሱ እዚህ ሆኖ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲው የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል ፋውንዴሽን ኢትዮጵያን ሙስሊም ኢን ኖርዝ አሜሪካ ተብሎ ዩኒት ሴንተር እዛ ውስጥ ነበር። የሙስሊም ሁሉም ሙስሊም አንድ ነው፣ ግን የራስህን ያገርህን ትፈልጋለና ሴንተር በመኖሩ መጣን፣ እዛ ገባን። ቅዳሜ አስተማሪ አላህ የጀነት ያርጋቸውና ትልቁ አባታችን ሙፍቲ ሐጂ መሐመድ ስራጅ የሚባሉ ነበሩ። ከዛም እየቀጠልን እየበዛን ሄድን። አብዛኞቻችን በዚህ በኮሚኒቲ ላይ ነው አብረን ትዳር ያዝነው ኑሯችን ያስተካከልነው። ክፍያ የሚባል ነገር የለም በኮሚኒቲው ሁላችንም አንተ ተከባብረን እየሰራን ያለነው ማረሳው ነገር ኢትዮጵያና ኤርትራ ከተላዩ በኋላ እኛ ዚን አሜሪካን ሀገር ባድሜ ረፍሻ እስከሚመጣ ድረስ ወቅቱ ትዝ ይለኛል ከቪኦኤ አዲስ አበባ መጥቶ የሚገርም ነው የሃይማኖት አንድነት ኢትዮጵያና ኤርትራ ተገነጣጥለው ተላይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ የምናከብረው የነበረው እነሱ ሁለት ቅዳሜ ማፍጠሪያ ካመጡ እኛ ሁለት ቅዳሜ ራት እናመጣለን ሁለት ቅዳሜ እንደዚህ ያደረግን ባድሜ ረፍሻ እስከሚፈጠር ድረስ አንድ ላይ ስለ ጦርን ስለ ተከፋፈል ነገር አልነበረንም በእንደዛ አይነት ነበር ስናከብር የነበረው በዛው እንግዲህ ኮሚኒቲው እየጨመረ መጣ በአንድ ወቅት ላይ እነሱም የራሳቸውን ተለዩ አንድ ጊዜ ብቻ ለስምሳስ ጾም ያለው ብሬክ ምናደርገው 5 ክለክ ላይ ነው ቶሎ ስለሚጨልም ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው አሁን ለዘ ፓስት 5 ይርስ 16 ሰዓት ነው 16 ሰዓት ከሁሉም ሰው እኔ አሁን እዚህ ስራ ላይ ሆኜ ሁሉ ጊዜ በረመዷን ሌላ ጊዜ ማታደርገው በረመዷን ግን ራሱ ስፒሪቹዋል ስለሚያደርገ ጎበዝ ተሆናለ ተለምዶአለ እንዴት 16 ሰዓት ጾማለሁ ፀሐዩ እዚህ እንደምታዩት ነው ውሃ ይጠማል ግን ልክ የመጀመሪያው ቀን ጾሙ ሲጾም ከዛ በኋላ ተለምዶአለ ምንም ነገር እንትን አይለም
አላሁ አክበር አላሁ አክበር
ጎብነቱ የዛሬ የ1440 በተለየ ድምቀት ነው እንደምታዩ እዚህ ቦታ ላይ የካለፉት 9 አመት እንዲህ ብቻችን ሆነን ይሄ ሁሉ ህዝብ አለበት እና ከብ ነበር በዘሎ የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ ምን ያህል እንደተደሰቱ ሁሉ ነገር እንዳማረ የዚህ የተለየ ነው ዘንድሮና በጣም ደስተኛ ነን ህዝቡ በጣም ደስተኛ ነው በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለሁ በመላው የኢትዮጵያን ሙስሊም በተለየ ዛሬ ደስታ እንዳከበራችሁ እኛም ተደስተናል እና ቤተሰቦች እዚህ ያለው በዲሲ ሜሪላንድ ቨርጂኒያ በአጠቃላይ የፈርስት ጅራ ጀማ ሁሉ በአጠቃላይ እንኳን አደረሳችሁ ለከርሞ አመት አመት ያደርሰን ላለው ለኢትዮጵያ አንድ ወንድሜ አብሮ አደጌ ሐሽም ያሲን ከነመላው ቤተሰቦች እንኳን አደረሰላለሁ አመሰግናለሁ
habibi 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 medirana ibeluni
habibi 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 medirana ibeluni
ya rasulullah shafai hununa ya bilal koner bedinu yasna ya feri ragedeu besbet godana
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችንን በዚሁ አጠናቀናል።
በፌስቡክ አት ቪኦኤ አማርኛ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። እናስተናግዳችሁ ያመሸነው እኔ ጽዮን ግርማና
ሀብታሙ ስዩም ነበርን። ዛሬ እንግዲህ የድምጽ ምህንድስናውን ሲያከናውን ነው የነበረው ፋሲል ነው። እናመሰግናለን።
አዎ ፋሲል ገበየው ነው። ኮርኔሊየስም በቴክኒኩ አብሮን ነበር። ጉዟችሁ የሰመረ ይሁን ይያልን በጀመር ነው ሙዚቃን እናስተናብታለን።
Habibi 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 medina la ibn
sama zeye bahum nitan medina we ya motere bi jan ko tawe ahu badanna hun imamu imami
habibi 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 medina la ibn
sabir mel layim male kuntam me mengedu tabto bin ya chale makemi ten berta ten bantu no me comi
habibi 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 medina la ibn
chawara tasadab bin bar du haba benur tashafle w bahaya ba ay ba tasamto yeno no tajali li ghayba
habibi 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 medina la ibn
fajama mashhur be qudra takatwa ibra gabal zoras be takwa ya kalata chu khalfuna fatba
habibi 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 medina la ibn
ya ngamudera soshie muhimula betam desala chu sikaba berut bemuhabba simet bandende silut
habibi 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 habibi